ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሚያዝያ 14 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በሳምንት ውስጥ የተጠናቀሩትን አበይ ዜናዎች በምንተነትንበት የፍቅር ዜና ዝግጅታችን እንጀምራለን። በማስከተልም በሳምንት ውስጥ ተላልፈው የነበሩ የፍኖተ ዲሞክራሲ ሀተታዎችን በድጋሚ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
ወያኔ የጉጂና የጌዲዮ ህዝብን እያጋጨ መሆኑ ተጋለጠ። በሞያሌ የህዝብ ደም ያፈሰሱ ነፍሰ ገዳዮች ክስ ተዘረዘ። የሞያሌ ቁንጮች በውጭ አገራት ያከማቹት የሀገር ሀብት እየተጋለጠ ነው። የስንዴ ስርጭት መስተጓጎሉ ተሰማ። የሜቴክ ኃላፊው ወያኔው ክንፈ ዳኘው ከስራ መሰናበቱ አነጋጋሪ ሆኗል። የመነሻ ደሞዝ እስከዛሬ በህግ አለመደንገጉ ለአባደሮችን ለከፍተኛ በደል መዳረጉ ይፋ ሆነ። በየመን የኢትዮጵያን ስደተኞች መከራ ተባብሷል። እዚህ ባሳለፍነው ሳምንት በሰላም በጉርብትና በሚኖሩት በጉጂና በጌዲዮ መሃል ወያኔ ውስጥ ውስጡን ሲያስጨሰው የነበረው የማቆራቆስ ዘመቻ ወደ ግጭት ተቀይሮ ወደ 20 የሚደርሱ ሰዎችን ህይወት እንደከተፈና ከ100,000 ሰዎች በላይ የሚሆኑ ከሁለቱም አካባቢዎች እንዳፈናቀለ መረዳት ተችሏል። ግጭቱ ከተከሰተበት አካባቢ ያገኘነው ምንጭ እንዳይከሰት ለማስቆም እየተቻለ የእርስ በርስ መገዳደል እንዲከሰትና ሰዎች ከመኖሪያቸው እንዲፈናቀሉ ሆን ተብሎ እንደተሰረገ የአካባቢው ነዋሪዎች ጣቶቻቸውን በወያኔ በመቀሰር ለደረሰው መከራ ተጠያቂው ዘረኛው ወያኔ መሆኑን እየገለጹ መሆናቸው ተሰምቷል። የጅቡቲ ጦር ሰፈርነት ለአፍሪካ ቀንድ አሳሳቢ ሆኗል። አሁን ወደ ዝርዝሩ።
መከላከያ ቴክኖሎጂ የሚባለው የቻይና ድርጅት ኃላፊ ተደርጎ የነበረው ክንፈ ዳኘው የተባለው ሰው በተለያዩ ፕሮጀክቶች ስም ከ200 ቢሊዮን ብር በላይ የዘረፈ መሆኑ የሚታወቅ ነው። ይህ ሰው እየዘረፈ ከወያኔ ቁንጮች ጋር እንደሚቀራመት የታወቀ ሲሆን በተደጋጋሚ ሜቴክ የተባለው ድርጅት ብቃት እንደሌለውና የሀገሪቱን ሀብት ለመዝረፊያነት ሆን ተብሎ የተቋቋመ መሆኑ እየታወቀና የሥራ ኃላፊው አግባብ ያለው የትምህርት ብቃት የሌለው መሆኑ እየታወቀ ኃላፊ መደረጉ የሀገር ሀብትና ገንዘብ በወያኔ ህወሓት ቁንጮች እንዲዘረፍ አመቺ ድልድይ ሆኖ እያገለገለ መሆኑን ብዙዎች ያስረዳሉ። ወያኔዎች ወደ 20 ቀን የዘለቀ ስብሰባዎችን ባካሄዱበት ወቅት የአባይ ጸሃይ እና የከንፈዳኛው ለብነት መነሳቱን ውስጥ አዋቂዎች ያጋለጡ ነው። በዚህ በወያኔ ስብሰባ የከንፈ ከቦታው መነሳት እንዳለበትና የትምህርት ብቃት ባለው እንዲተካ መወሰዱና ሰውየው ለይስሙላ ራሱ እንደ ኃይለ ማርያም በገዛ ፈቃዱ ለመልቀቅ እንዲጠይቅ መወሰኑን ለማወቅ ተችሏል።
የወያኔ ወታደራዊ አገዛዝ በሞያሌ 11 ሰዎችን በጠራራጻይ ያነጣጠሩ የገደሉትንና በርካቶችን ያቆሰሉትን ለወታደራዊ ፍርድ ቤት እንደሚያቀርብ መግለጹ የሚታወስ ነው። በዚህ ሳምንት ከአካባቢው የተሰማ ያለው ታሰሩ በተባሉት ላይ የአይን ምስክሮች ሊቀርቡ ባለመቻላቸው ክሱ መቋረጡን ነው የገለጹት። ወትሮንም ቢሆን ወያኔ በዝባው ያመጽ ተወጥሮ ስለነበር ያመጹን ክረት ለማላላት የተጠቀመበት እንጂ ታዙ በተባሉት የወያኔ ነፍሰ ገዳዮችን ለፍርድ ለማቅረብ እንዳልሆነ የታወቀ ነው ተብሏል። ይህ በእንዲህ እንዳለ በዚህ ሳምንት በአካባቢው የሶማሌና የቦረና ግጭት እንዲቀሰቀስ ቦምብ ተወርውሮ ወደ 10 የሚደርሱ ሰዎች ሕይወት እንደተቀጠፈና በርካቶች እንደቆሰሉ ታውቋል። በአካባቢውም ከፍተኛ ውጥረት መንገሱ ይነገራል።
ወያኔ የደሙዝ ወለልን የሚያስከብር ህግ ለማውጣት 27 አመት ሙሉ ጆሮ ዳባ ልበስ ብሎ እንዳለፈው የሚታወቅ ነው። የቻይና፣ የወያኔ፣ የህንድ፣ የቱርክ፣ የፓኪስታን ፋብሪካዎች ውስጥና የአበባ ማምረቻ ድርጅቶች ውስጥ የሚሰሩ ሰራተኞች የደሙዝ ክፍያ የሚወሰነው በፋብሪካው በመሆኑ የሚከፈላቸው የወር ደሙዝ እንኳንስ ወር ሳምንት የሚያደርሳቸው እንደሆነ ብዙዎች በመሬት ሲገልጹ ይስማል። እንኳንስ ወር ሳምንት የማያደርሳቸው እንደሆነ ብዙዎቹ በመሬት ሲገልጹ ይስማል። የፋብሪካ ሰራተኞች ደሞዝ በወር ከ1000 እስከ 2000 ብር ሲሆን በዚህ የቤት ኪራይ ከፍለው መኖር የማይታሰብ በመሆኑና ሁለትና 3 እየሆኑ አንዲት ክፍል እየተከራዩ እንደሚኖሩ በመሬት ይናገራሉ። በአሁን ወቅት አንድ የተለየ ሙያ የሌለው የቀን ሰራተኛ በቀን 200 ብር የሚከፈለው በመሆኑ በዚህ ስሌት መሰረት አንድ የቀን ሰራተኛ በወር ከ5000 እስከ 6000 እንደሚያገኝ ታውቋል። በአዳኑ ኩባንያዎች ሰራተኞችን እንዳሻቸው ከስራ ሲያባርሩ እንዲሁም ሰራተኞችን ሲደበድቡ ምንም አለመባላቸው የወያኔን ሰራተኛ ረጋጭነት የሚያሳይ ነው ተብሏል።
በተለያዩ ግዛት በወያኔ ቁንጮች የሚዘረፈው ገንዘብ በተለያዩ ሀገራት በተለይም በዱባይ በድብቅ የተቀመጠ መሆኑን የሚጠቁም መረጃዎች ከሰሞኑ መውጣት መጀመራቸው የወያኔ ቁንጮችን ያስጨነቀ መሆኑ ተገንዝቧል። ከውጭ በኤችአይቪ ኤድስም በተለያዩ ግዛት በልገሳ የተገኘው ገንዘብ ወደ ሀገር ውስጥ ሳይገባ መዘረፉን ጉዳዩን በሚስጥር እየተከታተለ ከሚገልጸው ቡድን መገንዘብ ተችሏል። በመለስ ዜናዊ በሚስቱ በልጆቹና ግዙፍ ገንዘብ በውጭ ባንኮች መከማቸቱ የታወቀ ሲሆን በቅርብ ጊዜ በዝርዝር እንደሚጋለጥ ይህን ጉዳይ ያጋለጠ ከሚገኝ የሀገር ተቆርቋሪ ቡድን መገንዘብ ተችሏል። አዜብ መስፍን በዱባይ ኮንዶሚኒየም ገንብታ እያከራየች መሆኗን በስፋት ይወራል። የዚች አይናውጣ ዘራፊ ጣ ፈንታ ታስራ ለፍትህ መቅረቧ የጊዜ ጉዳይ እንጂ የማይቀር ነው ተብሏል።
የህዝብ ብዛቷ ከአንድ ሚሊዮን በታች እንደሆነ የሚነገረው በወደብ ማከራየት ላይ ብቻ የተመሰረተ ገቢ ያላት ጅቡቲ ለተለያዩ ሀገራት ጦር ሰፈርነት መሬቷን በማከራየት ተጨማሪ ገቢ እያገኘች መሆኑ የሚታወቅ ነው። አሜሪካ በአፍሪካ የመጀመሪያ የሆነውን ቋሚ የጦር ሰፈር መክፈቷ ሲታወቅ በአሁኑ ወቅት በጅቡቲ ከ4000 በላይ ወታደሮች ማስፈሯ ይነገራል። አሜሪካ ሰው አልባ ጀቶችን ከጅቡቲ ያስነሳች የመንን እና ሶማሌን እየደበደበች መሆኗ የሚታወቅ ነው። ቀደም ሲል ፈረንሳይ ጦር ሰፈር እንዳላት የሚታወቅ ሲሆን አሜሪካን ተከትለው ጃፓን፣ ቻይና፣ ጣሊያን ጦር ሰፈር መክፈታቸው ታውቋል። ሳውዲም ለመክፈት ከጅቡቲ ገዥዎች ጋር ድርድሮን መጨረሷ ይነገራል። በአሁኑ ወቅት በጅቡቲ ምጣኔ ሀብት የቻይና ድርሻ በቀላሉ አይታየም ተብሏል። ይህ የጅቡቲ የጦር ሰፈርነት የአፍሪካ ቀንድ የጸጥታ ሁኔታን በእጅጉ እንዳከበደው ብዙዎች ያስረዳሉ።
በዚህ በዘረኛው የወያኔ ዘመን በየአመቱ ወደ አገር ውስጥ ከሚገቡ ሸቀጦች ውስጥ የመጀመሪያውን ድርሻ የሚወስደው የስንዴ ግዢ መሆኑ የሚታወቅ ነው። ብዙዎች እንደሚሉት በምግብ ራስን መመገብ ቀርቶ ከውጭ በሸመታ የሚገባውን የእህል መጠን መቀነስ ሳይቻል ስለ እድገት የሚወራው ሁሉ ከንቱ የፖለቲካ ቁማርነት እንደሚያልፍ ብዙዎቹ ማስረዳታቸው የሚታወቅ ነው። በየወሩ ለእስር ቤቶች፣ ለዩኒቨርሲቲዎችና ለተለያዩ የንግድ ድርጅቶች 640,000 ኩንታል ስንዴ እንደሚከፋፈል የተገኘው መረጃ ያስረዳል። በዚህ በያዝነው ወር ከውጭ ተገዝቶ መግባት የሚገባው ስንዴ በውጭ ምንዛሬ ማጣት ሳቢያ ተሸምቶ ሊገባ ባለመቻሉ ስርጭቱ መስተጋገሉን መረዳት ተችሏል። በአሁን ወቅት በክምችት የሚገኘው 50,000 ኩንታል ስንዴ ብቻ በመሆኑ የዳቦ ችግር ከፍተኛ መጽ ያስነሳ እንደሚችል ኮዲው ስጋት መደቀኑ ታውቋል።
በተለያዩ ወቅቶች የወያኔን ፋሽስታዊና ዘረኛ አገዛዝ በመሸሽ አገር ጥለው የሚሰደዱ እየገጠማቸው ያለው ከመጥበሻው ወደ እሳቱ እየሆነ መምጣቱ በተደጋጋሚ እየታየ ያለ ነው ተብሏል። በሊቢያ አቋርጠው አውሮፓ ለመግባት በግብጽ ሲና በረሃ ኩላሊታቸውን የሚዘረፉ፣ በየበረሃው የሚደፈሩ ሴቶች ረሃቡ ውሃጥሙ በየበረሃው የሚደፈሩ ሴቶች ረሃቡ ውሃጥሙ እና በሽታው አሽመድምዷቸው በአሸዋ ውስጥ ተቀብረው የቀሩ፣ በሊቢያ አንገቶቻቸውን የተቀሉትን ጨምሮ በቅርቡ በባርነት እየተቸበቸቡ መሆናቸው ሲታሰብ ወያኔ የቱን ያህል አረመኔ እንደሆነ የሚያሳይ ነው የሚሉ በርካቶች ናቸው። በየመን አድርገው ሳውዲ ለመግባት ማለትም በንዳድ እሳት ውስጥ አቋርጠው በእሳቱ ላንቃ ለመገረፍ ወደ የመን የሚጓዙ ወገኖቻችን ላይ እየደረሰ ያለው መከራ እጅግ ዘግናኝ መሆኑ እየተሰማ ነው። በአብዛኛው መከራውን የሚያደርሱት ኢትዮጵያውያን መሆናቸው ሲታሰብ ምጸቱን ያገዝፈዋል። በሰይፍ እጆቻቸውና እግሮቻቸው እየተነቀሉና አንገቶቻቸውም እየተቀሉ የተገደሉ እንዳሉ ይሰማል። በቅርቡ አንድ ኢትዮጵያዊን ቤንዚን አርከፍክፈው እንዳቃጠሉትም ይነገራል። የዚህ ሁሉ መከራ ተጠያቂው ዘረኛው ወያኔ በመሆኑ ስደት የሚቆመው ወያኔን አስወግዶ ህዝባዊ መንግስት በማቋቋም መሆኑን ብዙዎች ያስረዳሉ።
የፍቅር ዜና ፕሮግራማችን በዚሁ ይጠናቀቃል። We'll be right back. አድማ አድማ በሁሉም መስክ አድማ የአየር መንገድ የበረራ አገልግሎት ትራፊክ ተቆጣጣሪዎች የሥራ ማቆም አድማ ወያኔን ከፍተኛ ብርካስ ይዞት ወያኔን ባፋጣኝ ሁሉንም የሰራተኞቹን ጥያቄ መቀበል ተገዷል። ይህ አድማ አንድም አዋጅ አዋጅ ቢባልም ለውጥ መጣ ቢባልም ትግሉ መከተሉን ሲያሳይ በሌላ በኩል ደግሞ የወያኔን ከፍተኛ ድክመት አጋልጧል። ወያኔ አየር መንገዱን በጥብቅ የሚቆጣጠረው መሆኑንም ማጤን ይኖርብናል። እንደ ድሮ ቢሆን ወያኔ አድማ የገቡትን ሰራተኞች አስሮና ገድሎ በሌሎችም ሊተከመክሮ አድማውን ያስቆም ነበር። አሁን ግን ጊዜ ተለውጧልና አልቻለም አይችልም። የራሱም ጥልቅ ክፍፍል ምሳሌ ነው። አዲስ ጠቅላይ ሚኒስትር በሚል የሞከረው የማደናገር ዘመቻ ሳይውል ሳያድር ከሽፏል። ሁሉን የፖለቲካ እስረኞች አልፈታም እንዳለ ሲሆን ያፈናና ግድያውንም ቀጥሎበታል። አቀዘቀዘዋለሁ ያለው የህዝብ ትግል በረድ ያለ ቢመስልም እሳቱ ከቶም ስላልጠፋ የነገ ዕጣ ክፍሉ እንደጨለመበት ይገኛል። የድላችን ዋስትና ደግሞ ትግላችን መቀጠሉ በመሆኑ ትግላችን መፋፋሙ በጣም ወሳኝ ነው። ከብዙ ዓመታት በፊት የሙት ከተማ አድማ፣ የሥራ ማቆም አድማ፣ የሰርቶ አደሩ ህዝብ አይነታ የትግል መሳሪያዎች ናቸው ብለን የነበረውን እንደገና መድገም እንፈልጋለን። ወያኔ የተዳከመበት ሁኔታ ስላለ በዋናና ቁልፍ ተቋሞች የሥራ ማቆም አድማዎች ቢካሄዱ ቅስሙን ይሰብረዋል፣ ያዋክመዋል፣ ወደ አመፁ መጠናከርና ወደ ወያኔም ሽንፈት ያመራል። ቁልፍ ቦታዎች ስንል ቀደም እንደዘረዘርነው ውሃና መብራት ኃይልም ምንም እንኳ ውሃም መብራትም ሁሌም እንደጠፋ ቢሆንም ከዚሁ የሚጠቃለሉ ናቸው። ትራንስፖርት መስክ፣ አውቶቡስ፣ ታክሲ፣ ጭነት አመላላሽ፣ ባጃጅ በአድማው መጠቃት ያለበት ነው። ሰራተኞች መሰረታዊ ጥያቄዎቻቸውን የደሞዝ ጭማሪ፣ በነጻ ማህበር የመመስረት መብት፣ የተሻሻለ የሥራ ሁኔታ ወዘተ አንግበው መነሳት ይጠበቅባቸዋል። ቁልፍ ስንል አየር መንገዱን በሞላ የመንግስት መስሪያ ቤቶችን፣ ተማሪዎችና አስተማሪዎች፣ ዳኞችና ጠበቆች፣ ፋብሪካ ሰራተኞች፣ የሆስፒታል ሰራተኞችን ወዘተ ሁሉ ይመለከታል። አድማ አድማ አድማ። ወያኔ የሰራተኛ ማህበራትን ያፈረሰና የተቆጣጠረ ቢሆንም ከዚህ መዋቅር ውጭ በመገናኘትና በመሰብሰብ አድማውን ማዘጋጀት የሚቻል ነው። የሙት ከተሞች አድማ፣ ሰፊ የሥራ ማቆም አድማ ለወያኔ ሽንፈት አስፈላጊ ነው። ትግሉ መቀጠሉ ዋስትናችን እንደመሆኑ መጠን በገጠርም በጎበዝ አለቃ የተጀመረው የትጥቅ ትግል መጠናከርና መስፋፋት አለበት። በከተሞችም የወያኔ ባለስልጣኖችና ወንጀለኞች ተገቢውን ቅጣት መሰጠት አለባቸው። መሳሪያችንን አንግበውታልና መቀማት ተገቢ ነው። እብሪታቸውን ማስተንፈስ የሚቻለውም እየገደሉ አጸፋውን ሳያገኙ ሲቀሩ ሳይሆን በጥቃት መንፈስ እነሱን ቤት እሳቱ ሲገባ ሲለኮሱ መሆኑ መዘንጋት የለበትም። ሁለገብ ትግል ለምን እንደምንል ከዚህ በፊት ደግመን ያብራራን ስለሆነ እዚህ ላይ በስፋት አንመለስበትም። ሰላም ሰላም የሚሉት ባብላጫው የወያኔ ጠበቆች መሆናቸውንም በዝርዝር አስረድተናል። ወያኔ በሰላምና በልመና ስልጣን አይለቀም። ባለፉት ዓመታት የተካሄደው ትግል ሰላማዊ አልነበረም። ደም ፈሶበታል። አመጽ ነው። ይህ አመጽ መቀጠል አለበት። ከወያኔ ከራሱ መፍትሄ ይመጣል ብሎ መጠበቁም የሚያዋጣ አይደለም። 27 ዓመት ሙሉ ወያኔ ጊዜ ተሰጥቶት ከዓመት ዓመት እየከፋና እየከረፋ አገርን በስፋት እየጎዳ ሕዝብን እየፈጀ ቀጠለ እንጂ ምንም ለውጥ አላመጣም። ከአስር ሚሊዮን ሕዝብ በላይ በረሃብ የሚጠቃበት፣ ሺዎች መንገዳዳሪ የሆኑበት፣ በቀን ሶስት የመብላት ትዝታ ሆኖ የቀረበት ሁኔታን ሁላችንም የምናውቀው ነው። ድህነቱ ባሰ እንጂ አልቀነሰም። ለጥቂቶች ግን ሁኔታው ተለውጧል። የትግሬ ወያኔ ከበርቴዎችና ጥቂት ተለጣፊዎቻቸው እያንዳንዱ ቀን አስረሽ ምችው ሆኖላቸዋል። የሀገር እድገት በቀለበት መንገድ በአንዲት የከተማ ባቡርና የተወሰኑ ፎቆች የሚመዘን ከሆነ እውነትም አልፎልናል ብለን መሳለቃችን አልቀረም። የኢትዮጵያ ሰርቶ አደር ሕዝብ በሚሊዮኖች ይቆጠራል። ሰርቶ አደሩ ሕዝብ የአገራችን የጀርባ አጥንት ነው። በየካቲት 66 እንዳሁኖቹ ዜሮዎች ለእንዳልካቸው መኮንን ጊዜ ይሰጠው ተግሉ ይቆም ሲሉ ሰርቶ አደረው ህዝብ ተቅላላ አድማ በማድረግ እንዳልካቸውን ጥሎታል። ዛሬም ሊደገም የሚችልና የሚገባም ነው። ሰፊ አድማና የአመጽ እንቅስቃሴ ትግሉን አጠናክሮ ለወያኔ ውድቀት መንገድ ይጠርጋል። ሁሉም በየመስኩ ያለውን መሰረታዊ ጥያቄ አንግቦ አገራዊ መፈክሮችንም አሰምቶ ሁሉም የፖለቲካ እስረኞች ይፈቱ፣ አፈናው ይቁም፣ የወገን ገዳዮች ለፍርድ ይቅረቡ፣ አግአዚ ይፍረስ፣ ሁሉን አቀፍ ሽግግር እውን ይሁን ወዘተ ማደም ያስፈልጋል። ወያኔ በደከመበት ወቅት ላይ በመሆናችን ይበልጥ ድክመቱን የምናጠናክረው ይሆናል። የወያኔን አፋኝ ተቋሞችን በህዝባዊ ቅስቀሳ ማናጋትና ማዳከም የዚሁ ቀጣይ ትግል አካል መሆን አለበት። የሙት ከተማ አድማ፣ የሥራ ማቆም አድማ ከወያኔ የተለጠፈው ማለትም ወይነውና ባንዳ ሆነው ትግላችንን ሊያፍኑ የሚጥሩትን ሁሉ በውጭ አገር ሆነ በአገር ውስጥ ያሉትን ሆዳሞች ከመድረክ ማግለልና ፈሪና ሆዳም ተለይ ማለትም አስፈልጊ ሆኖ ይገኛል። ከንግዲ ማንንም ሊያወናብደንና ትግላችን ላይ ቀዝቃዛው ሃል ይቸልስ መፍቀድ አይተበቀብንም። የጀመርነውና ደም የተገበረበትም ትግል አለ። ሰማት ፍትህን ይጠይቃሉ፣ ድልን ይጠብቃሉ። ደማቸው በከንቱ ፈሶ እንዲቀር አይፈልጉም። በመሆኑም ትግላችንን መቀጠል ግዴታችን ነው። መጋዣ በመጋዣ በመቀየሩ የምናቆመው አይደለም። በቃልና ዲስኩር የምንተላለል አይሆንም። ከህዝብ ጠላት ከወያኔ ጋር ሊሰሩ ሲቋምጡ ቢያንስ 10 አመት የቆዩ ካህዲዎች በኢሃባስም ይሆነ ያልሆነውን ሲቀባጥሩ ቢሰሙም ኢሃባ አንድ ነው። ድርጅቱም አሁንም ከሚታገለው ህዝብ ጎን ቆሞ ለወያኔ ውድቀት እየታገለ ነው። ኢሃባ ለጨቋኞች እጅ መስጠቱን ታሪኩም ቃል ኪዳኑም አይፈቅድለትምና ጸረ ወያኔ ትግሉን ከህዝብ ጎን ቆሞ ያፋፍማል። ሌላ መንገድ የለምና ትግሉ ይቀጥል ይፋፋም ነው ጥሪው። በመስክ ያሉት አባሎቹም በተቻለው መንገድ ሁሉ ሁለገብ ትግሉን እንዲያፋፍሙ ጥሪ ካደረገ ጊዜ አልፏል። ወያኔ ቀውሱ ሲበዛበት ትግልን ለማፈን ከኃይል ውጭ በብዙ ተንኮሎች ይጠቀማል። የክህደት አባወራዎችን በዚህ በዚያ አሰማርቷል። ሹም አምጥቶ መፍትሄ ተገኘ ብሎ ህዝብን ሊያደናግር በመጣር ላይ ነበር፣ ቢከሽፍም ቀጥሎበታል። ቅጥረኛ ለመግዛትም የአገራችንን ገንዘብ እያፈሰሰ ነው። በአንጻሩም የአገራችንን ገንዘብና ንብረት ዘረፋውን አጧጥፏል። ትግራይንም መገነጥላለሁ ብሎ ይደነፋል። የትግራይ ተወላጆችን ከሌላው ነጥሎ ከጎኑ ሊያሰልፍም እየተፍጨረጨረ ነው። የትግራይ ተወላጆች የትግራይ ሰርቶ አደሮች ትግሬነታቸውን ቅድሚያ ሳይሰጡ ኢትዮጵያዊነታቸውን በማስቀደም ከሁሉም ህዝብ ጋር የአድማና የተቃውሞ አካል እንዲሆኑ እንደገና ጥሪ እናደርግላቸዋለን። ከወያኔ መነጠልና ከህዝብ ጎን መቆም ነው መፍትሄው። ይህ ነው ሊከሰት የሚችለውን ችግር የሚያስወግድ በጋራ ህዝባዊ አመጽ፣ ህዝባዊ የሥራ ማቆም አድማ። ወያኔ አብቅቶለታል። ከእንግዲህስ ይፈራገጥ እንደሆነ እንጂ ከውድቀቱ አይድንም። ሊንጠላጠሉበት የሚፈልጉ አድርባዮች በጊዜ ይህን ቢረዱ የሚጠቅማቸው ይሆናል። እየጠበቃቸው ካለው የታሪክ ማጥ ከመውደቃቸው በፊት አድማ በየአይነቱ የሙት ከተማ አድማ፣ የሥራ ማቆም አድማ፣ የአንድ ሁለት ቀን አድማ፣ የሳምንታት አድማ፣ እንደየሁኔታው አድማ፣ ጠቅላላ የሥራ ማቆም አድማንም እውን ለማድረግ ትግል፣ ቀጣይ አመጽ፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ባንዳነት ይውደም።
ጨፍሩብን እንጂ
እንዴ!
ኧረ ጨፍሩብን!
የስንቱ አናት ፈርሶ ሆዱ ተበድሶ የእያንዳንዳችን ቤት ተሞልቶ በለቅሶ የአማራ፣ ኦሮሞ፣ የጋምቤላ ኡጋዴው፣ የአፋር ሀዲያ፣ የሙርሲ ሶማሌው፣ የሌላም የሌላም እናት ጥቁር ለብሳ ኢትዮጵያ ሀገራችን በእናንተ ጭካኔ በንጹሐኖች ደም ከርፍታ በስብሳ ጨፍሩብን እንጂ ምክንያት ደርድራችሁ የሕዝባችን ደም እየጨለጣችሁ እናንተን አያርገኝ ቀንና ሰዓቱ ተገጣጥሞ ስጌ
በኢትዮጵያችን ምድር ጧት ወጥቶ ማታ እስከሚመለሱ ሲሰነባበቱ ህፃና ወጣቱ ደግሞ ማዛውንቱ ወያኔ ከመባል አምላክ ይጠብቀን ሆኗል ምርቃቱ ጨፍሩብን አረ እናንተ ወያኔ ታት የግፈኞች ቁንጮ የገዢ ባለጌ የሙስናው አሻ መረን ለቀቅ ዋልጌ እንደናንተ ጨካኝ ባለንበት ዓለም ካንስ ሚዝና ሙሶሎኒ ሂትለር አቋያችሁ ይል ሰውነት ማተም ስትጨፈልቁ እንብኛለን ሁላ በቁሙ ስታንቁ ነፍስ እንደ ሙዝልጣይ ስታሽቀነጥሩ ሞትንም ተላመድ ሬሳን መቅጠሩ እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አው አሁንኛና ለጻለን እናንተ ጨፍሩ ግዴለም ጨፍሩ ደርብረብ አርጋችሁ የህዝባችን እንደም እየጨለጣችሁ እኛስ ከመናቆ በኢትዮጵያው ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብ ሰርግም ይሰረዛል ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈር አቁሞ ይዞ ይወዳል ልጅ ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሰ ወይ ማልቲ 12 ሰዓት ከሞላ በኋላ ማሩ መች ያድናል መደብደር መሃላ እኮ ጨፍሩብን ምናችሁ ተጎዳ እነ ሙጣስ ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ ነጻነት የጠማፉት የተራበው ቆመጡን ጨብጦ ምላጩን የሳበው በድር ያስከፍላል ለበላችሁ ነፍሳት ማወራረዳል አላም ማጣት የኛን ንጹሃን ደም በእናንተ የፈሰሰው ባራቱም አዘን ምድሯን ያለበሰው አው ምታጣጡበት ዋጋ ክፍያለው እንዴ እናንተ ናርገን ቀንና ሰዓቱ ተገጣጥሞ ሲገኝ የህዝባችንን ደም የምታጠሩበት ክርፋቱ እስኪነሳ ሊፋቅ የማይችለው የታሪክ ጠባሳ የምትከፍሉት ዋጋ አለው ልጅዋ በሳ ካልኩል በበለጠ በደም የሰከረ መችገላገላል ነፍሱን ካልገበረ በጭራሽም ያሆን በብር ቆጠራ ሲጨልምባችሁ እኛ ጋር ሲበራ እስከዚያው ጨፍሩ ላሎዬ ደንክ እናንተና አርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ የህዝብ ደም አለ በወያኔ ታትና በደጋፊዎቹ በግፍ የፈሰሰ መከፈል ያለበት ከእያንዳንዳቸው ላይ የተቀነሰ አረ የህዝብ ንብረት አለ ወያኔ ታትና አጫፋሮቹ በግፍ የነጠቁት ሳይውል ሳያድር ቶሎም ይመልሱት እናማ ወኛና ለጻለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን ደም እየጨለጣችሁ እኛ እስከምናውቁ በኢትዮጵያ ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብስ ሰርግም ይሰረዛል እኮ ጨፍሩብን ምናችሁ ተጎዳ እነምንጣ ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈሩን አቁሞ ይሄዳል ይዞዝ ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይም አልቲ 12 ሰዓት ከሞላ በኋላ ማሩ መች ያድናል መደርደር መሃላ እናንተን አያርገኝ ዋይ እናንተ ናርገን ቀንና ሰዓቱ ተገጣጥሞ ሲገኝ አው እናንተ ፍጹም አርገን ቀንና ሰዓቱ ተገጣጥሞ ሲገኝ ቆጨፉን እንጂ ምናችሁ ተጎዳ እነሙጣስ ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ አው ጨፍሩ
አምስት አዲስ ስርዓት ለማንደም በአጼው ዘመን የአጼውን ስም በከንቱ ማንሳት በክብረ ነክነት ያስቀጣ እንደነበር ሁሉ በዘመነ ደርግ ደግሞ በአብዮቱ ላይ ለማሰር አሟርተሃል ወይም አስባሃል በመባል አያሌ ዜጎች ተረሽነዋል። ዛሬ ደግሞ ጉድ ሳይሰማ መስከረም አይጠባም ነውና ከራሱ ጎሳ ወይም ነገር ውጪ በመሆናቸው ብቻ አንዴ ጸጉረ ልውጥ ናችሁ ሌላ ጊዜ ደግሞ የአይናችሁ ቀለም አላማረኝም በሚል ፈሊጥ ዜጎችን ሁሉ ከአጽመ ርስታቸው የሚያፈናቅል ጸረ ኢትዮጵያና ጸረ ትውልድ የሆነውን ወፍ ዘራሽ ወያኔን ጣለብን። ታዲያ ዱላ ወይስ መላ የሚለውን እንቶፈንቶ ቤተሰቡም እየፈረሰ ቀየውንም እንዲለቅ እየተገደደና ርስቱን እየተቀማ ላለው ድሃ አርሶ አደር ምን ትርጉም ይሰጠዋል? አድርባይነትን በሰለጠነ ፖለቲካ ከሽኖና አሳምሮ ከወያኔ ጋር ለመተሻሸት ከሆነ እርሱ የተበላ መላ ነው። ይሁን እንጂ ነገርን ከውሉ ቡናን ካቦሉ ነውና ዱላም ተባለ መላ ሁለቱም የአንድ ትግል ስልት አካል አምሳል መሆን ይችላሉ። ሁለገብ ትግል ሲቀዘቅዝ በእጅ ሲፋጅ በማንኪያ እንዲሉ ለነገሩማ እንደ ዘመኑ ቅብጢ ምሁር ሳይሆን ያገራችን ገበሬኮ በደል ሲበዛበትና ውስጡ እረር ድብን ሲል ሳር ስቃለው እንደማሽላ ነገር በሆዴ የተብላላ ይልና ያንጎራጉራል። ቀጥሎም መሄድ መሄድ አለኝ መንኮልኮል መንኮልኮል አፌ ባይናገር ሆዴ ይዟል ተንኮል ይላል። የመከፋቱም ብዛትና ልክ ለመግለጽ አንጀቱም እረር ትክን ይያለ። አስከትሎም አረ ተወኝ አገር አረ ተወኝ መንደር እየሰማህ አውራ ያየህ ተናገር በማለት ማሳሰቢያ ስንኝ ይቋጥራል። ነገር ዓለሙን አይቶ ደስ ካላለው ደግሞ ዳመናው ሲዳምን ይወረዛል ገደል ይዘገያል እንጂ መች ይረሳል በደል ወተት ይሸፍታል እንኳን ሰው ሲበደል በማለት ምርጫውን ያስተካክላል። አያይዞም ረጥራኝ ወንዙ ወረጥራኝ ድሩ ላንተም ይሻልሃል ብቻን ከማደሩ በማለት ርችት አሰምቶ ይሸፍታል እንጂ ዱላ ወይስ መላ ያለ ራሱን አያማግጥም። የዚህ ሁሉ ችግር ምንጩ ወያኔና ህገ አራዊቱ ነውና በተቀነባበረ ህዝባዊ አመጽ መወገድ ይኖርበታል ማለት ነው። ድርቢያብር አንበሳ ያስር ነውና የምናስረው አንበሳ ባይኖርንም የሚኒሊክ ቤተ መንግስት ሰፍሮ ባለው የአውሬ መንጋ ላይ መረባረቡ ግን ለነገ የማይባል ብሔራዊ ግዴታ ነው። ዛሬ አርሶ አደሩ ከቀዩ እየተፈናቀለ መሬቱን ለዘመን አመጣሽ ወያኔ የህንድ የአረብና የፈረንጅ ቱጃሮች ከመስረከቡም በላይ ቀዩን እየለቀቀ በሚሰደድበት በርካታው የከተማው ኗሪ ህዝብ በውሃ እጦት በመብራትና ትራንስፖርት እጥረት እየተሰቃየ ከመሆኑም በላይ የሚበላው አጥቶ የበይት ተመልካች በሆነበት ህዝብ ሙስሊሙም ሆነ ህዝብ ክርስቲያኑ በነጻ ሃይማኖቱን ብሎም አምላኩን እንዳያመልክ ወያኔ በካድሬዎቹ እያመሰው ባለበት ተማሪው አስተማሪው ነጋዴውና ቀሳውስቱም ሆነ ምእመናኑ በአጠቃላይ እየታመሰ በሚገኝበት አገሪቱ እንዳለች በማህበራዊ ኑሮ ቀውስ እየተናጠች በፖለቲካና በኢኮኖሚ ቸነፈር እየተገረፈች በመትገኝበትና በተመሳሳይ መልኩም በውያኔ ውስጥ የጦዘው ሽኩቻ በላይኛው በመካከለኛውና በታችኛው የአመራር አባላትና አካላት ውስጥ በመውረድ ድርጅታዊ ህልውናቸውን እየተፈታተነው ከመሆኑም በላይ ተለጣፊ ድርጅቶቹም ከዋኝ አጥተው እየተዝለፈለፉ ባሉበት ህዝቡን በበኩሉ በሚያመቸው አጋጣሚ ሁሉ ሰላማዊ ሰልፍ በመውጣት ድምጹን በሚያሰማበት ብሎም እንብተኛነቱን በተለያየ ስልት በሚያስተጋባበት በአሁን ወቅት ትግሉን ወደ ላቀ ደረጃ ለመውሰድ በበቂ የተደራጀ ኃይል እንደ አንድ ሰው የቆመ ህዝብና የተቀነባበረ የትግል ስልትና ስትራቴጂን መቀመር ይጠይቃል። ዛሬ ላይ ቆመን በርግጠኝነት ለመናገር አገራችን ኢትዮጵያ ለውጥ አርግዛ ጫንጫን እየተነፈሰች ትገኛለች። አዋላጅም አማላጅም ትሻለች። በተመሳሳይ መልኩም ያገራችን አየር እየተነፈሰ ያለው ያው ለውጥንና ለውጥን ብቻ ነው። ታዲያ በአገር ውስጥም ሆነ በውጭ አገር ያሉት ድርጅቶች ምን እያደረጉ ነው? ኢህአፓስ የሚሉትና ተመሳሳይ ጥያቄዎች መልስ ማግኘት አለባቸው። ኢህአፓ ደግሞ ደጋግሞ ግንባር በተግባር በተጨባጭ በአገር ቤት እንገናኝ ብሎ ላስተላለፈው የሀገር አድን ጥሪ መልስ የሰጠ ድርጅት መኖሩን እንጠራጠራለን። ያፓ ግን በበኩሉ ህዝባዊ ድርጅት እንደመሆኑ ህዝባዊ ጥያቄዎችን ማስተናገድ ብቻ ሳይሆን መመለስም መቻል አለበትና ያቀሙን ሁሉ ያደረገ ከመሆኑም በላይ ድርጅታዊ አቅሙን እየገነባ ይገኛል። እንደሌሎች ድርጅቶች ነገር ዓለሙን ረስቶ የወሬ ቁና መሆንና ባዘቦት ቀን በወሬ መጠመድን ግን በጭራሽ አይመርጥም። ህዝቡም ቁርጥ ያለው ቀን ሲመጣ በቆራጥነት ወያኔን በሚገባው ቋንቋ ሊያናገረው የሚችለው ያው ኢሃፓ መሆኑን ጠንቅቆ ያውቃል። ስለዚህም ኢሃፓ ድርጅታዊ አቅሙን በመገንባትና አይቀሬውን ህዝባዊ ግዳጅ መወጣት አለበት ማለት ነው። ትግሉንም በቀጣይነት ለመምራት ሆነ ለማስተባበር ድርጅታዊ ብቃቱን ማሳየት መቻል የግድ ይሆናል ማለት ነው። ናሚያ ፓንጋፋና በሳል የፖለቲካ ድርጅት እንደመሆኑ መጠን በተመክሮም ላቅ ያለ በአደረጃጀቱና በራዩም የገዘፈ ጠንካራና በሳል ድርጅት መሆኑ ግልጽ ነው። ባሳር በመከራ የተፈተነች ህይወት ያለው ፍጹም ነው እምነቴ የትግሉ ነው ህይወቴ ብሎ በመነሳት ሁለት አምባገነን አገዳዶችን አንበርክኮ ሶስተኛውን ለመጣል እየታገለ ያለ በሳል የፖለቲካ ድርጅት እንደመሆኑ መጠን በተመክሮም ላቅ ያለ በአደረጃጀቱና በራዩም የገዘፈ ዝና ያለው ድርጅት መሆኑ የማይካድ ሐቅ ነው። በሂደትም ውስብስብ የሆነውን የኢትዮጵያን ፖለቲካዊ ማህበራዊና ዲፕሎማሲያዊ ከበባ ሰብሮ ከመውጣትም አቋያ ሁለንተናዊ አቅሙን አጠናክሮ ቀጥሏል። ነባርና ዘመናመጣሽ ጣላቶቹንም እንዳመጣጣቸው እየመከተና ቅስማቸውን እየሰበረ ማንነታቸውንም ለህዝብ ያጋለጠና ለብሔራዊ ትግሉም አቅጣጫን በማስጨበጥ ረገድ ጎላ ያለ ብሔራዊና ታሪካዊ ሚናውን እየተጫወተ ይገኛል። ኢሃፓ የፓርቲ ፖለቲካም ሆነ የመድብለ ፓርቲ ባህል ጭራሽ በሌለበት ስነ መለኮታዊ እንጂ ህዝባዊ መንግስት የሚለው ጽንሰ ሐሳብ ገና ባዕድ በሆነባት ኢትዮጵያ ውስጥ ተወልዶ ዲሞክራሲና የነጻነት መንፈስ እንዲፈካ ፖለቲካዊ ተስፋና ፍላጎት እንዲስፋፋ የእኩልነትና የፍትህ ስሜት እንዲንሰራራ የመሻሻልና የእድገት ፍላጎት እንዲጠነክር የህግ የበላይነት እንዲሰፍን የህዝቦችን እኩልነት ማዕከል ያደረገ ብሔራዊ አንድነት የታገለና እየታገለ የቀጠለ ድርጅት ነው። ስለዚህም በወርድና በስፋቱ በቅርስና ይዘቱም ሆነ በስነ ምግባሩ ኢትዮጵያዊነቱን በመጠበቅ ሰፊና ብሔራዊ ሆኖ ነው የቀጠለው። እንደ ጎሰኞችም ሳይሆን በአወቃቀሩም ሆነ በአደረጃጀቱ ህብረ ቀለምና ኩሩ ኢትዮጵያዊ ድርጅት ነው። ወለም ዘለም ሳይል እውነቱን ተናግሮ መሸበት ማደር የሚለውን ብሂል የኖረ ድርጅት ነው። በመሆኑም ኢሃፓ ከማንም በፊት ጎሳ የሚለውን የወያኔ ነጠላ ዜማ ያጋለጠ ብቻ ሳይሆን በዱር በገደሉም በይፋ የተዋጋቸውና እየተዋጋቸው የቀጠለ ኢትዮጵያዊ ኃይል ነው። ባጭሩ ኢሃፓ ትምክተኝነትንም ሆነ ጠባብ ብሔርተኝነትን ከአንድ ባህር የተቀዱ የህብረተሰብ ጠንቆች ናቸው ብሎ ያምናል። በመሆናቸውም ሰውን በሰውነቱ ሳይሆን በዘር ግንዱና በቆዳው ቀለም ከፍና ዝቅ አርጎ ከማየት አባዜ የመነጩ አሉታዊ ስሜቶች በመሆናቸው ጣፈንታቸው ከወያኔ እልፈት ጋር የተቆራኘ መሆኑን ያምናል። ጎሰኝነት የአንድነት ተውሳክ ነው። በይዘቱም የዘር ፖለቲካ በመሆኑ ጸረ ስብዕና፣ ጸረ ዴሞክራሲ፣ ጸረ አንድነትና ጸረ ሰላም ከመሆኑም በላይ በዘረኝነት የተለከፉ ፖለቲከኞች ሁሉ ከሰው ተራ የወጡ አረመኔዎች ናቸው። የሀገራችን ፖለቲካ ብሎም በትረ መንግስቱ ከሁለቱ ስሜቶች በላይ በሚያስብ በሳልና ሀገራዊ መንግስት እስካልተተካ ድረስ ስንቅና ትጥቃቸው ቂምና ቁርሾ ለሆነው ትምክተኞችና ጠባብ ብሔርተኞች ተመቻችተን እንቀጥላለን ማለት ነው። ስለዚህ የዜጎችን እኩልነት ማዕከል ያደረገ ብሔራዊ አንድነትን መገንባት ብሎም ህዝብ በቀጥታም ሆነ በተዘዋዋሪ በትረ መንግስቱን የሚቆጣጠርበት የህግ የበላይነት የተረጋገጠባትና የሰው ልጅ በሰውነቱ የሚከበርባት ኢትዮጵያን በመፍጠር የሁለቱን ኢሰባዊ ስሜቶች ደብዛ ማጥፋት ይቻላል። ለዚህም ነው ኢያፓ በወርድ በስፋቱ ባወቃቀሩም ሆነ ባደረጃጀቱ ህብረ ቀለምና ኩሩ ኢትዮጵያዊ በመሆኑ ጨክ ነው የሚጠሉት። በአንጻሩ ደግሞ አባላቱና ደጋፊዎቹ በጣም ይኮሩበታል። የአባላትና ደጋፊዎቹ ጽናት፣ እምነት፣ ጥልቅ ያገር ፍቅር ስሜታቸውና ወንያቸው የማይነጥፈው በቀጣይነት ለሚታገሉለት ነጻነት፣ እኩልነት፣ ዴሞክራሲ፣ ብሔራዊ አንድነትና ሉዓላዊነት አስተማማኝ የትግል መሳሪያቸው መሆኑን ጠንቅቀው ስለሚረዱ ነው። የፖለቲካ ንቃት፣ ጥራት፣ ብስለትና ብቃታቸው እንዲሁ በቀጣይነት የሚመነጨው ከዚሁ ቋሚ ከሆነው የድርጅታቸው መተክል ነው። ለእናት ሀገራቸው ቀናይ በመሆናቸው ዓላማቸው ፍልስፍናቸው ርዕዮተ ዓለምም ሆነ አጀንዳቸው ኢትዮጵያዊ ነው። በመሆኑም ጠባ በርተኞች ወያኔና ለወያኔ ሁለት ሆድ ያላቸው መሃል ሰፋሪዎች ሁሉ ይጠሏቸዋል። ይህ ደግሞ ጸጋቸው ነው። ኢያፓና አባላቱ ለሀገራቸው ያላቸው ፍቅር ፍጹም የማይነጥፍ ከመሆኑም በላይ በገንዘብና በንዋይ የሚለካ ሸቀጥ እንጂ ፍቅር አለመሆኑን ጠንቅቀው ያውቃሉ። ለዚህም ነው ሞቅ ደመቅ ሲል አጉል መኮፈስ፣ ዘጭ ረጭ ሲል ጭራሽ መረበሽ የማይታይባቸው። ለዚህ ነው ወያኔና መሰሎቹ የኢያፓስን በተነሳ ቁጥር ጭልፊት እንደሳታት ዶሮ ጭር የሚሉትና የሚረበሹት። ስለዚህ ወያኔና ስራቱ በተቀነባበረ የህዝብ አመጽ መወገድ አለበት ከተባለ ኢያፓን ጥሎ ጉዞ አይሆንም። ኢያፓ ዛሬም እንደ ትላንቱ ነገም እንደ ዛሬው በትግል መሞት ህይወትን እየዘመረ ሊሞት አንድ ሐሙስ በቀረው ወያኔ ላይ የአገር አድን ዘመቻውን ከኢትዮጵያ ህዝብ ጎንና አንድነት ኃይሎች ጋር በመተባበር ትግሉን ለማጧጧፍ ዝግጁ ነው። ለዚህም ዛሬም እንደ ትላንቱ ከሩቅ ሳይሆን በቅርብ በትግሉ ሜዳ ከህዝባችን ጋር አንድ አካል አንድ አምሳል በመሆን ከወጣቱም ከአዛውንቱም ከሴቱም ከወንዱም ጋር በመዋሃድ የጋራ ጠላትን በጋራ መጥቶ የጋራ እጣ ፈንታችን በጋራ ለመወሰን በሚደረገው ወሳኝ ፍልሚያ ላይ ይገኛል። ወቅቱ የሚጠይቀውም ተጣማጅ አርበኛን እንጂ ዱላ ወይስ መላ በሚል የአፍዝ አደንግዝ ፖለቲካ መጠመድን አይደለም። ስለዚህ የአንድነት ኃይሎች ሁሉ በመተባበር ህዝብም እንደ አንድ ሰው መንቀሳቀስ ይችል ዘንድ ኃይልና አቅማቸውን ማስተባበር በወያኔ ላይ የማያዳግም እርምጃ መውሰድ ያለባቸው ጊዜ አሁን ነው። ወደፊት በሉለት ይለይለት ነው ነገሩ። እናቸንፋለን ሞለ ፋሽስቶ ያጎረ ፕሬስ ዛሬ ነቆጠኝ እንተረከከ የነጻነት ዋጋ እንደሩስ ከዚያነው በዘመናት ቀንነት የሞላው ሁሉንም ያቀፈው አላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትን አስተክር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየን።
በሀገር ወዳዶች ላይ ዘመቻ ወያኔ ለስልጣን ከመብቃቱ በፊት በጠላትነት ፈርጆ ያጠቃው ኢህአፓን ነበር። ይድህንም እንዲሁ ሁለቱ ኃይሎች አቋማቸው የተለያየ ቢሆንም ኢትዮጵያ በማለታቸውና ለኢትዮጵያ በመቆማቸው ጠላቶቹ ነበሩ። በኢድህ በርካታ የትግራይ ተወላጆች ተሰልፈው ነበር፣ በኢህአፓም እንዲሁ። ይህ ለወያኔ ስጋትና ጭንቀት ነው። ዛሬ ታሪክን ገልብጦና አስገልብጦ ለኢትዮጵያ የታገለ ሊያስመስል ቢጥርም ለኢትዮጵያ ታግለው የተሰውት በትግራይ ጦር ሜዳዎች የኢህአፓና የኢድህ ታጋዮች ነበሩ። ወያኔና ጭፍሮቹ ባያነሷቸውም ታሪክ ግን በክብር መጽሐፉ መዝግቧቸው ይገኛል። በኢህአፓ ላይ ለምን ጠላት በዛበት? ስልትና ዘዴ ጎድሎት ነው? አቋሙ ተበላሽቶ ነው? አይደለም ነው መልሱ። ኢህአፓ ላይ ጠላት የበዛበት በኢትዮጵያ የተነሳ ነው። ለኢትዮጵያ ብሎ በመነሳቱና መቼም ቢሆን በኢትዮጵያ ላይ ሊደራደር ዝግጁ ባለመሆኑ ጸረ ኢትዮጵያ የሆኑ ሁሉ በጠላትነት መደቡት። የአካባቢ ኃይሎችም ለጠባቦችና ገንጣዮች ሲረዱ ኢህአፓን አገለሉት። ምዕራባውያንም በአገራችን ላይ የነበራቸውን የበላይነት ድርጅቱ የተቃወመ በመሆኑ ከዚያን ጊዜ የጠመዱት እስከ ዛሬ በዚያው አሉ። አክራሪ ብሔረተኛ ነው ይሉናል ሲተነትኑን። ወያኔ፣ ሻዕቢያ፣ ኦነግ ወዘተ ድርጅቱ በኢትዮጵያ አንድነት በማመኑ እንደ ጠላት ፈርጀውት በቻሉት መንገድ ሁሉ አጥቅተውታል። አንዳንድ ታሪክን አጣማሚዎች ድርጅቱ ከሻዕቢያ ጋር ሆኖ ኢትዮጵያን ጎዳ ሲሉም አድምጠናል። ድርጅቱ ይህን መርጦ በነበር ዛሬ ኢትዮጵያን ቀጥቅጦ የሚገዛት ኢህአፓ እንጂ ወያኔ አይሆንም ነበር ማለት እንችላለን። አገራችንን ሽጠን ለስልጣን ልንበቃ ባለመፈለጋችን ከአረቡም ከሻዕቢያም ከፈረንጅም ልናገኝ የምንችለውን ሁሉ አንፈልግም በሚል ትተን በተወሰነ ደረጃም ተጎድተናል። ዛሬ ለምሳሌ የአሜሪካ ድምፅ ሬዲዮ መሳሪያ የሆነው የአማርኛ ክፍል ጸረ ኢህአፓዎችና ጸረ ኢትዮጵያዎችን መድረክ ሰጥቶ የሚያስለፈልፈው አለምክንያት አይደለም። አገር ወዳድ ኃይሎችን ነጥሎ ለማራቅና አፍቅሮ ወያኔነት የያዛቸውን ባንዳና አንጃዎች እንዲሁም የአሜሪካ ቅጥረኞችን ወደፊት ለማምጣት ነው። ወያኔና ሻዕቢያ አብረው ድርጅቱን ሲወጉ ደርግ ደግሞ በቀይ ሽብር ያጠቃል ነበር። ፍስሐ ደስታም ትግራይ አዲግራት መጥቶ የሰራዊታችን ትኩረት መሆን ያለበት ኢህአሰ ላይ ነው በሚል ለወያኔ ግልጋሎቱን ይሰጥ እንደነበረም አረሳንም። ኢህአፓ የትግል ስልትና የመደራጀትን ችሎታ በሰፊው ማወቁን በተግባር ያሳየ ሲሆን ዋናው ችግሩ ሆኖ የተገኘው በኢትዮጵያና በህዝቧ ጥቅም ቅንጣትም አልደራደር ማለቱ ነው። ዛሬም ይኸው የጸና አቋማችን ችግሮችን ጋሬጣዎችን ደቅኖብናል። የደርግ ደጋፊ ሶቪየት ህብረት ከሆነች በኋላ የድርጅቱ ትኩረት በእሷ ላይ እንጂ በአሜሪካ ላይ ባይሆንም ዋሽንግተን ቂሙን ይዞ ኢህአፓ ወደ ስልጣን ካመራ ለአሜሪካ አይበጅም በሚል ይኸው እስካሁንም ተጻሮን ይገኛል። የቋራን መሬት ሱዳን ሊዝ ሲነሳ ከህዝብ ጋር ሆነን ቆመን ከሽንፋ ባሻገር ባንገታው ኑሮ መሬቱን ስፈርበት ብለነው በነበር እንደ ወያኔ ሱዳን ለወያኔ ሳይሆን ለድርጅቱ ሰፊ እርዳታ በለገሰ ነበር። ሳውዲ አረቢያ፣ ሊቢያ፣ ሱዳን፣ ሶማሊያ፣ ምዕራባውያን፣ መስኮብ ወዘተ ሁሉም የተቃወሙን ኢትዮጵያን በጎዱበት ስለተቃወምናቸውና ስለታገልናቸው ወይም ክህደት ባንዳነትን ሲጋብዙን ወግዱ ስላልን ነው። ከዚህ በፊት እንዳስረዳነውም የድርጅቱ ጸር የሆኑት አንጃዎችም የፈሉት በመሰረቱ ከጨቋኝ ገዢዎች ጋር ሰምረን እንስራ ፍርፋሪ እናገኝ የሚል አቋም በመያዛቸው ነው። የመጀመሪያው አንጃ አቋሙ ከፋሽስቱ መንግስት ጋር እንተባበር የሚል ሲሆን የመጨረሻው እኩይ አንጃ ደግሞ ለወያኔ ፈርመን አፊዳቪት የወያኔን ህግ አገዛዝ ተቀብለን ሁለገብ ትግልን አሽቀንጥረን ትተን እጅ እንስጥ በማለቱ ነው። ሰሞኑን የአሜሪካ ድምፅ ሬዲዮ መድረክ ሰጥቶ የሚያስጮኸው ይህ አንጃ አንድ የራሱ መሪ በጻፈው መጽሐፍ የተለየ ነው እኛ ከወያኔ ጋር እንስራ በማለታችን ነው ሲል አስረግቷል። ይህንንም ከጨቋኝ ከወያኔ ጋር ሰምሮ መገኘት የሚለውን አቋም ደጋግመው ከያዙት ጋር ኢህአፓ ሊሰራበት የሚችል ሁኔታ ባለመኖሩ ቃል ኪዳናቸውን ካፈረሱ መለየት የግድ ሆኖበት ተገኝቷል። ወያኔና አሜሪካ ይህን አይነት ቡትቶችን ሰብስበውና ፍራሽ አዳሽ ሆነው ዛሬ በድርጅቱ ላይ ሊያሰልፉ መጣራቸው የሚጠበቅ ነውና አጥብቀን እንታገላቸዋለን። እውን ህልውና ካላቸውና ለህዝብ ትግል እንቅፋት ከሆኑ ማለት ነው። በኢትዮጵያ ላይ ክህደት የፈጸሙ ማፈሪያዎች ሁሉ በኢሃፓ ላይ ቢነሱ የሚጠበቅ ነው። ድርጅቱን ለማግባባትና ለኢትዮጵያ በማይጠቅም አቅጣጫ ለማስጓዝ ብዙ ጥረቶች ተደርገው ሁሉም ከሽፈዋል። የተወሰኑ ከዳተኞችን ሊያገኙ ቢችሉም የከዱት ደግሞ የለመደባቸውና ድርጅቱን ቀደምም ጎድተው ወጥተው በይቅርታ የተመለሱ ናቸው። የሶማሊያ፣ የሻቢያ፣ የወያኔ ሰርጎ ገብ ሆነው ድርጅታችንን ሊጎዱ የጣሩና የተቋቋምናቸውም ነበሩ። ጥቂቶች የሲአይኤ ሰርጎ ገቦችም ጉዳት ለማድረስ ችለው ግን ለተወሰኑት ዋጋቸውንም ልንሰጥ ችለናል። በሐሳብ ልዩነት የተነሳ በቅራኔ አያያዝ ያደረግነው ስህተት የለም ባይነን። ወያኔ ጋር እንንጎምበስ ላሉትም ጉባኤ ጠርተን ሐሳባቸው ተቀባይነት ሲያጣ በሌሊትም በጠዋት የፈረጠጡ የወጡ ሲሆን ወንጀላቸው ግን የድርጅቱን ስም ሊቀሙ መነሳታቸውና እነሆ ህልውና ባይኖራቸውም ለወያኔ አሜሪካ ሊያገለግሉ መጣራቸው ነው። ወደ ሀገር አልጠራ አላስገባ ያላቸው ፋይዳ ቢስ መሆናቸውን ጠንቅቆ አውቆና ንቋቸው ራሱ ወያኔ ነው። ሻቢያ ከወያኔ ጋር ቅራኔ ቢገባም አብረነው ልንሰለፈው አልቻልነው ስልትና ታክቲክ ዘዴ በማጣት ሳይሆን ያ ቢሆንማ ሱዳን ከወያኔ ሲጣላ ሱዳንን ተጠቅመን ኢአግን መስርተን ወያኔን ባልተዋጋን ነበር። የሚያዋጣ መንገድ ሆኖ ባለማግኘታችን ነው። ወደዚያ ቀኖት የሌሎች ተመክሮ የእኛን ድምዳሜ ትክክለኛነት አረጋግጧል። አንጃዎቹ እንዳሉት ከወያኔ ጋር በፊርማና በሰላም ተዋውሎ ዴሞክራሲ ተረጋግጦ መታገል ቢቻል ኖሮ ድርጅቱ በደርግም ጊዜ ብሎ እንደነበረው የሰላሙን መንገድ በመከረው ነበር። በለንደኑም ጉባኤ ሆነ በአዲስ አበባው የሽግግር ጉባኤ ኢሃፓ ኢዲሃቅ እንዳይደርሱብኝ ያለውና በአሜሪካኖችም አበጀህ የተባለው ራሱ ወያኔ ነው። የቂም ነገር ሳይሆን ለስልጣን የበቃው የበቁት ኃይሎች ይዘትና መሰረታዊ ጠባይ ህዝባዊነት ወይም አምባገነንነት ነው ነበርም ዋናው ጉዳይ። ወያኔን መቼም ቢሆን መች ኢትዮጵያን ሊታደግ ሳይሆን ሊያወድም ሊያጠፋ የመጣ ዘረኛ ቡድን መሆኑን በሚገባ ስላወቅን መሰል ውዥንብር ውስጥ መቼም ዘው አላልንም። የዛሬ አቋማችንም የተለየ አይደለም። ከአድርባዩም አቃርኖን ያለው ይኸው ጽኑ አቋማችን ነው። ድርጅቱ ለምን በብሔር ተደራጃችሁ ሳይል በዚህ መልክ ከተደራጁት ጋር ኦነግንም ጠቅሎ ህብረት ለማድረግ ሞክሮ ሁሌም የከሸፈው ቡድኖቹ በኢትዮጵያና ኢትዮጵያዊነት ላይ ባላቸው ችግርና ግንጠላን አመቻቹልን ባይነት ነው። የደግ ርዝራሽ ደግሞ ህዝብ ይወስናል ቢባሉም ኢሃፓ ከመጣ አንጠልጥሎ ለፍርድ ያቀርበናል በሚል ድርጅቱን ማውገዝና ማደናቀፉን መርጠው ይገኛሉ። እነዚሁ ወንጀለኞች በሰሞኑ ከወያኔ ጋር ሰላም፣ ከተሾመ ኦህዴድ ጋር ከጎኑ መቆም በሚል መናኛ አቋምን ሲሰብኩ እየሰማን ነው። ኢሃፓን ሳይሆን ከሃዲዎችን የትግል ተመክሮ ያላቸውና እየታገሉ ያሉትንም ሳይሆን የፖለቲካ መናኛዎችን የሚመርጡት የሚያስቀድሙት አለ ምክንያት አይደለም። ለፈረ ኢትዮጵያ ኃይሎች ሁሉ የማንመችና የምናስጨንቅ ኃይል ሆነን መቆየታችን መገኘታችን ደግሞ ያኮራናል፣ ያስደስተናል። ህዝብና አገራችንን አልካድንም ማለት ነው። ጸንተንም ቆይተናል ማለትም ነው። ያዝለቀቅ ሳይሆን ያዝጠበቅ መመሪያችን መሆኑን የሚያሳይ ነው። ያልፋል እስኪያልፍ ግን ያለፋል በሚል ትግሉን ከአርባ ዓመት በላይ የተያያዝነው በጭቁኑ ህዝብ አሸናፊነት ሙሉ እምነት ይዘን ስለቆየንም ነው። ርዕዮታችን ሰፊው ህዝብ አሸናፊ ነው ስለሚለን ሁኔታው ሲጠጥር መክዳትን መቼም ልንቀበል ሳንችል፣ መቼም የትግል ታሪካችንን ሳናቆሽሽ ሳናረክስ ለመቀጠልም ችለናል። ጽናት የእምነት ጉዳይ ነው። ትግሉ ሲከር ብተናን ያቀነቀኑና ችግር ሲበረከት ትግል እናቁም ብለው የነበሩ ቡከኖች ውሎ አድረው ለወያኔ እንስገድ ቢሉ የሚያስገርም ሊሆን አይችልም። ወያኔ የሚኸው እስከዛሬ በቂ ባሪያ አለኝና አልፈልጋችሁም እንዳላቸው አለ። ያተረፉትም ቅሌትና ውርደት ከሃዲ አንጃ የሚለውን ስያሜ በመሆኑ ከአስር ዓመት የፖለቲካ ምድረ በዳ ወጥተው እንደገና ለወያኔ ሎሌ ለመሆን ደፋ ቀና ሲሉ ማየትም ተገደናል። ጽኑ ጓዶች እንደሚሉት ግን ኢሃፓ አንድና አንድ ብቻ ነው፣ ጸንቶ የታገለ። ለዚህም ነው የኢትዮጵያ ጣራቶች አሁንም ትኩረት ሰጥተው የሚታገሉት በቀጥታም ሆነ በካሃዲዎችም ማድረጋው የሚያጠቁት ወያኔን በዲሞክራሲ መጠርጠር ድመትን በቆሎ መጠርጠር ነው። ለዚህም ነው ከወያኔ ጋር መሞዳሞድ ወይም ቡችላ ለመሆን መነሳት ስልጡን ፖለቲካ ሳይሆን በክህደትና ጭፍን መሃይምነት የሚፈረጀው። የሚያሳዝነው ግን ስልጡን ሆነን ያሉት የዚህ ክህደትና ድንቁርና እንደገና ነጸብራቅ ሆነው ሲገኙ ነው። በአገር ወዳዶች ላይ ዘመቻ የወያኔና መሰሎቹ ጸረ ኢትዮጵያ ባዕዳንም ተልእኳቸው ነው። ሊተውት አይችሉም። በመሆኑም ጸረ ኢሕአፓነታቸው የሚጠበቅ ነው። ኢሕአፓ አገርና ሕዝብን ቢክድማ ኖሮ በሰሞኑም ግብጽ በቀጥታም ሆነ በሻዕቢያ በኩል አጋሩ ሆኖ በተገኘ ነበር። የሀገር ጠላቶች ግን የኢሕአፓ ወዳጆች መቼም ሊሆኑ ስለማይችሉ ያልተቀበልናቸውና ወደፊትም የማንቀበላቸው ነን። አገራችንን እንወዳለን። ከአርባ ዓመታት በላይ ሳንቆሽሽ ተስፋ ሳንቆርጥ ለኢትዮጵያ የታገልነው ለዚህም ነው። ዛሬም ጸረ ወያኔ ትግላችንን አጠንክረን የቀጠልነው ለኢትዮጵያና ለሕዝቧ መስዋዕት የሆኑት ጓዶቻችንን ቃል ኪዳን አክብረን በመገኘታችን እንጂ ሕዝብን ከተን ለባለ ነፍጥ በመጎንበሳችን አይደለም። ዛሬም ትግላችን ይቀጥል የምንለው ኢትዮጵያና ሕዝቧን ስለምንወድና ወያኔ ካልተወገደ መብታችንም አገርም አይከበሩም ስለምንል ነው። ክህደት አልለመደብንም። ጓዶችም አርበኞችም አላስተማሩንም። ፍርሃትና እጅ መስጠት፣ ቆዳ አስቀድሞ አገርን ሕዝብን መካድ ከኢሕአፓ ተጻራሪ ናቸው። ለዚህም ነው አንጃውን ባንዳውን ፋሽስቱን ጠባብ ዘረኛውን ታገልን እንጂ ቀኝ ገዢዎችን ታገልን እንጂ ዘራፊዎችን ታገልን እንጂ ባጠቃላይ ጭቆናና ጨቋኞቹን ታገልን እንጂ መቼም ቢሆን መች ላንዳፍታም እጅ ሰጥተን የማናውቀው። ጸረ ወያኔ ትግላችን ይፋፋም፣ ባንዳና ከሃዲ ትግላችንን አያደናቅፍም። I'm not going to be able to do it.